ይህ በምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ያላችሁበት ስፍራ ሆናችሁ እነሆ ከጌታ ማዕድ ለመመገብ ብቻችሁን ወይንም ደግሞ ከቤተሰቦቻችሁ ጋራ ወይንም ደግሞ ከጎረቤቶቻችሁ ጋር ወይንም ደግሞ ጓደኞቻችሁን ጋብዛችሁ ራዲዮናችሁን ከፍታችሁ አንድ ላይ ሰብሰብ በማለት እነሆ የቀረባችሁ ልትኖሩ ትችላላችሁ። እናንተን ሁላችሁን እንደ መሻታችሁ መጠን እንደ ፍላጎታችሁና እንደ መራባችሁ መጠን እግዚአብሔር ከጸባዖቱ እነሆ በረከቱን ያጠግባችኋልና ደስ ይበላችሁ። አዎ እግዚአብሔር ለምትፈልገውም ለምትሻውም ነፍስ እርሱ ምንድነው ነው የሚለው ቃሉ መልካም እንደሆነ ይናገራልና። እንደምናመሻችሁ በጌታ የተወደዳችሁ ክብሯን አድማጮቼ፣ እንግዲያው ሰላምታ የናል ዘነጋውም የዘወትሩን እንዲያው በማስቀደም የጌታን ታላቅነትና ድንቅ ሥራውን ላውራ ልጠቃቅስ ብዬ እንጂ። ዛሬ እንግዲህ ተከታታዩን የመጽሐፈ መሳፍንት ጥናታችንን ከምዕራፍ 11 ቁጥር 4 እስከ ምዕራፍ 12 ቁጥር 15 ድረስ አብረን እንመለከታለን ማለት ነው። መሪያችንና አስተማሪያችን መንፈስ ቅዱስ ነው። የዛሬውን ዝግጅታችንን እስቲ እንግዲህ በዚህ ዝማሬ እንጀምር።
Bizuna gerale kantamina Antenen dala gabriel nyaderge Gitae foi bakenerga Kiwate la utaste kablen Hainen sita Antenaskebre memoriam vichirbeten Zaga gita siten Antenaskebre memoriam vichirbeten Zaga gita siten መልካሙንም ገደለን ትጋደል እንዳትፈቶ ወታደር እንድሆን ለሚያምኑትም ምሳሌ ሆኜ መኖር ደግሞ እንድችል አስከብሬ ጸጋን አብዛልኝ አንተን አስከብሬ አስከብሬ መኖር የምችልበትን ጸጋ ጌታ ስጠኝ አንተን አስከብሬ መኖር የምችልበትን ጸጋ ጌታ ስጠኝ።
ስለዚህ ዝማሬ እግዚአብሔር የተመሰገነ። በዝማሬውም ያገለገሉንን ዳዊትንና ሩትን እግዚአብሔር በኑሯቸውና ባገልግሎታቸው አብዝቶ ይባርካቸው። እናመስግን። እግዚአብሔር አባታችን ሆይ ያንዳንዷን ቀን እየመረሃን ለዚህች ለተስላደረስከን እጅግ እናመሰግናለን። በቀረው የህይወታችን ዘመን ደግሞ አንተን ያገለገልን አንተን ያስከበርን መኖር እንድንችል ጸጋህን አብዛልን። በዚህ ሰዓት ደግሞ እንደ ቃልህ እግዚአብሔር አምላካችን ሆይ በመካከላችን ተገኝተ እንድታስተምረንና እንድትናገረን ለምናለን። ጊዜውንና ሰዓቱን ሁሉ ባርክልን። በጌታ በኢየሱስ ክርስቶስ ስም ስትል ስማን፣ አሜን። ጮች ላንትናው ምሽት ክፍለ ጊዜ ጥናታችን እስራኤላውያን ለአምስተኛ ጊዜ ከእግዚአብሔር ስለታቃቸው አቢሜሌክ ምክንያት የደረሱ ልቂቶችንና እንዲሁም ደግሞ በምዕራፍ 11 በመጨረሻው ክፍለ ጊዜ ማለታችን ነው በእስራኤል ላይ ዘጠነኛ መስፍን ስለሆነው የፍታይና ሳዛኝ ስለቱ سنመለከት ነበር። በዛሬው ምሽት ክፍለ ጊዜያችን እንግዲህ የትላንትናውን ቀጣይ ክፍል ይዘንላችሁ ቀርበናልና ተከታተሉ። እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጉና መጽሐፈ መሳፍንት ምዕራፍ 11 ከቁጥር 4 እስከ 8 ያለውን ስፍራ ተመልከቱ። መጽሐፈ መሳፍንት ምዕራፍ 11 ከቁጥር 4 እስከ 8 ዮፍታሄ ወገኖቼ ስደተኛ ነበር፣ ነገር ግን አሁን የከበረ ሰው ሆኗል። ቃሉም እንዲህ ይላል፣ ከዚያም ወራት በኋላ ያሞን ልጆች ከእስራኤል ጋር ይዋጉ ነበር። ያሞንም ልጆች ከእስራኤል ጋር በተዋጉ ጊዜ የገላድ ሽማግሌዎች ዮፍታሄን ከጦብ ምድር ለማምጣት ሄዱ። ዮፍታሄንም ና ከአሞን ልጆች ጋር እንድንዋጋ አለቃችን ሁን አሉት። ዮፍታሄም የገላድን ሽማግሌዎች የጠላችሁኝ ከአባቴም ቤት ያሳደዳችሁኝ እናንተ አይደላችሁምን? አሁን በተጨነቃችሁ ጊዜ ለምን ወደ እኔ መጣችሁ አላቸው። የገላድም ሽማግሌዎች ዮፍታሄን ከእኛ ጋር እንድትወጣ ከአሞንም ልጆች ጋር እንድትዋጋ፣ ስለዚህ አሁን ወደ አንተ ተመልሰን መጣን፣ በገላድም ሰዎች ሁሉ ላይ አለቃችን ትሆናለህ አሉት። እዚህ ክፍል እንደምንመለከተው የገላድ ሽማግሌዎች ለዮፍታሄ ውብና መልካም ሐሳብ አቀረቡለት። አሁን ደግሞ አለፍ ብለን ቁጥር 9ና 10ን እንመልከት። ዮፍታሄም የገላድን ሽማግሌዎች ከአሞን ልጆች ጋር ለመዋጋት ወደ አገሬ ብትመልሱኝ እግዚአብሔርም በእጄ አሳልፎ ቢሰጣቸው እኔ አለቃችሁ ሆናለሁን አላቸው። የገላድም ሽማግሌዎች ዮፍታሄን እግዚአብሔር በመካከላችን ምስክር ይሁን፣ በርግጥ እንደ ቃል እናደርጋለን አሉት ይላል። ዮፍታሄ ለገላድ ሽማግሌዎች ነገሮችን ሁሉ አከበደባቸው። ነገር ግን ኩራታቸውን ውጠው ቃሉን ተቀበሉት። ገፍተው ያስወጡትን ሰው መልሰው ወደ ግዛታቸው እንዲመጣ መጠየቃቸው የአገሩንና የሕዝቡን ክብር ዝቅ ማድረግ ነው። እንዲሁም ግልጽ ያደረገው ነገር ቢኖር መሪ ከሆነና ካዳናቸው በላያቸው ላይ አለቃ እንደሚሆን ነው። ከዚህም ኃላፊነቱን ወሰደ። መሳፍንት ምዕራፍ 11 ቁጥር 11 እና 12 ን በኋላ ተመልከቱ። መሳፍንት 11 ቁጥር 11 እና 12 ን ተመልከቱ። ከዚህ የሚቀጥለውን የመጽሐፉን ክፍል ቀጣይ ቁጥር ስታነቡ ረዘም ያለና ዮፍታሄ የገለጸውንና አሞናውያን ወደ ምድሪቷ የመጡበትን መንገድ ታገኛላችሁ። ሁሉን ነገር ግልጽ በማድረግ ምድሪቷ በርግጥ የእስራኤላውያን እንደሆነችና ይህም የተገኘው በትክክለኛና ሕጋዊ በሆነ መንገድ እንደሆነ ያስቀምጣል። አሞናውያንም በርግጥ የሞከሩት እስራኤላውያንን ከምድራቸው ነድቶ ለማውጣት ብቻ ሳይሆን ነገር ግን ፈጽሞ ለማጥፋትና ለመደምሰስም ነበር። ዛሬም እንዲሁ በእስራኤል ምድር እየሆነ ነው። በተለይ እንደ አውሮፓ አቆጣጠር ከ1948 ዓመተ ምህረት ጀምሮ እስራኤላውያን እንደገና የራሳቸውን መንግስት በመመስረታቸው ጠላቶቻቸው ከምድራቸው ነርተው ሊያስወጧቸው፣ ሊፈጇቸው እንዲሁም ወደ ባህር ጠርገው ጠራርገው ሊጨምሯቸው እየሞከሩ ነው። በዚህ ክፍል ላይ ብዙ መናገር አልፈልግም። ነገር ግን የእስራኤል ይዞታ ስለሆነው መሬት የዮፍታሄ ማብራሪያ እጅግ ጠቃሚ መሠረት ስለሆነ እንድታነቡት አደፋፍራችኋለሁ። ሕጋዊ የሆነ የይገባኛል ጥያቄ አላቸው። በቁጥር 28 እና 9 እንደምንመለከተው የአሞን ንጉሥ ዮፍታሄ የላከለትን መልእክት የአሞን ልጆች ንጉሥ ፈጽሞ ተቃወመ፣ ያልነውን አልተቀበለም በማለትም መልእክተኛው ተናገረ። ስለዚህም ዮፍታሄ ሰራዊቱን በአሞናውያን ላይ አዘመተ። ነገር ግን በምድሪቷ ላይ እያለፈ ሳለ ጠላቶቹን በመመልከቱ በትንሹም ቢሆን ፈራ። አሁን በዚህ ሁኔታ ውስጥ እያለ ከዚህ በፊት ያላደረገውን ነገር አደረገ። ልብ በሉ ወዳጆቼ፣ ይህ ሰው ብዙ ዓመታትን ያሳለፈው ከሕዝቡ ተገሎ ሲሆን ወደ ሥልጣንም ወደ ከፍተኛ ክብር በምድሪቷ ላይ ሲመጣ በድንገት ነበር። ፈራጅ እንዲሆን ተደረገ። አንድ ሰው ድንገት በስልጣን ላይ ሲወጣ ከድርጊቱ በኋላ በተፈጥሮ የሚታየው ጸባይ የስሜት መቀስቀስ ነው። በከፍተኛ ስሜት ውስጥ ሆኖ አላስፈላጊ ቃል ኪዳን ገባ። እንዲሁም ማስታወስ የሚገባን ነገር ዮፍታሄ ዛሬ እኛ ያለን ብርሃን እርሱ እንደሌለው ነው። ግማሽ ጎኑ ሃይማኖት የሌለውና አረመኔ መሠረት የነበረው ነው። እግዚአብሔርን ያውቃል፣ ነገር ግን በሚገባ አልነበረም ያወቀው። እግዚአብሔር ስዕለት እንዲሳልለት አልፈለገም። ቁጥር 30ና 31ን ለፉና ተመልከቱ። ምክንያቱ ትክክል ስለነበር እግዚአብሔር ዮፍታሄ ድል እንዲያደርግ ሁሉንም ማረጋገጫ ሰጥቶት ነበር። ይህ ሰው እንዲህ አይነት አስቸጋሪ ስዕለት አያስፈልገውም ነበር። ምክንያቱም እግዚአብሔር ድል የሚሰጠው በዚህ ሁኔታ አልነበረምና ነው። ወደዚህም ከፍተኛ ስፍራ ያነሳው የእግዚአብሔር እጅ ነበር። እግዚአብሔር ይህን ያህል ካቀረበው እርሱ ማን እንደሆነ ሊገነዘብ ይገባ ነበር። በዚህም ውስጥ ሊያዩ ይገባ ነበር። በዚሁ ምዕራፍ ቁጥር 29 ላይ የጌታ መንፈስ በላዩ ላይ እንደመጣ ይናገራል። ምንም ነገር መጨመር አያስፈልገውም ነበር። በቁጥር 30 እና 31 እንደምንመለከተው ማንኛውም ሊገናኘኝ የሚወጣን ለጌታ ሳልፍ የሰጠዋለሁ የሚለውን ንግግሩን በሚገባ አስተውሉ። ከዚህ በኋላ ጓደኛም ይሁን ጎረቤት ብለን እንውሰድ፣ ይህንን ግለሰብ ለጌታ ሳልፎ ለመስጠትም ሆነ መስዋዕት ለማድረግ ፈጽሞ መብት አልነበረውም። ቁጥር 34 እና 35ን ደግሞ አለፍ ብሎ መመልከት ይቻላል። ዮፍታሄ ለእግዚአብሔር ተሳለ፣ እንዲሁም ቃሉን ማጠፍ እንደማይችል ተሰማው። ከዚሁ ክፍል ውስጥ እናገኛለን ማለት ነው። ቁጥር 34 እና ቁጥር 35ን ተመልከቱ። ጥያቄው ሴት ልጁን ለመስዋዕትነት አቀረባትን የሚል ነው። እስቲ ላንዳፍታ ወደዚህ ሁኔታ ቀረብ ብለን በአይነ ሕሊናችን እንመልከት። መጽሐፍ ቅዱስ ስለ ዮፍታሄ ስዕለት የተናገረው ነገር የለም። ትክክልም ይሁን ስህተት ምንም ያለው የለም። ቃሉ በርሱ ዘንድ ስህተትን አልፈለግም። በርግጥ ዕብራውያን መልእክት ጻፊ በምዕራፍ 11 ቁጥር 32 እንግዲህ ምን ላለው ስለ ጌዲዮንና ስለ ባርቅ ስለ ሳምሶን ስለ ዮፍታሄም ስለ ዳዊትና ስለ ሳሙኤልም ስለ ነቢያትም እንዳልተርክ ግዜ ያጥርብኛልና በማለት ይናገራል። እንደምንመለከተውም ዮፍታሄ መልካም ከሆኑ ሰዎች ተራ መሃል ገብቶ ተጠቅሷል። የእግዚአብሔር ትእዛዝ አትግደል የሚል ነው። ዘጸአታያ ቁጥር 13ን ይመለከቷል። እግዚአብሔር ደግሞም ልጆችን ስለ መስጠት ግልጽ የሆነን መመሪያ ሰጥቷል። በዘዳግም ምዕራፍ 12 ቁጥር 31 እግዚአብሔር የሚጠላውን ርኩሰት ሁሉ እነርሱ ላማልክቶቻቸው አድርገዋልና ወንዶችና ሴቶች ልጆቻቸውን ደግሞ ላማልክቶቻቸው በሳት ያቃጥሏቸዋልና አንተ ለአምላክ ለእግዚአብሔር እንዲሁ አታድርግ የሚለውን እናነባለን። እግዚአብሔርም ሲናገር ይህንን እንድታደርግ አልጠየቅኩም፣ እንዲሁም ይህንን የማታደርግበት ምክንያት ብዙ አማልክቶችን የሚያመልኩና የአረመኔዎች ሥራ ስለሆነ ነው ይላል። እግዚአብሔር ይስሐቅን መሥዋዕት አድርጎ እንዲያቀርበው ለአብርሃም አልፈቀደለትም። ያንን እውነት ልንገነዘብ ያስፈልጋል። በአጠቃላይ ስለ አብርሃምና ስለ ይስሐቅ አስፈላጊው ጉዳይ ምን ያህል ርቀት አብርሃም ፈቃደኛ ሆኖ ከእግዚአብሔር ጋር ይሄዳል የሚለው ነው። መለስ ብለን ስናየው አብርሃም ከእግዚአብሔር ጋር በመንገዱ ሁሉ አብሮ ለመጓዝ ፈቃደኛ ነበር። አብርሃም ቢላውን ሲያነሳ በሱ በኩል ይስሐቅ ሙሉ በሙሉ የሞተ ነበር። ነገር ግን እግዚአብሔርን በሚመለከት አብርሃም ልጁን እስኪገለው ድረስ ዝም ብሎ አልተወም። በቁጥር 31 ላይ በቋንቋ ውስጥ የተጠቀመው ግንባታ እኔ እንደሚመስለኝ ትርጉሙ የሚወሰነው ዮፍታሄ ያለውን ልብ አድርገን ስናዳምጥ ነው። ሊገናኘኝ ከቤቴ ደጅ የሚወጣው ማንኛውም ለእግዚአብሔር ይሆናል፣ ለሚቃጠልም መስዋዕት አቀርባለሁ ብሎ ለእግዚአብሔር ስዕለት ተሳለ። የመጨረሻውን አረፍተ ነገር እስቲ በትንሹ ልለውጠው፣ እንዲህ ይነበባል፣ ለሚቃጠልም መስዋዕት ይቀርባል ይላል። አሁን ዮፍታሄ ያለው ዕድል ከሁለቱ አንዱን እንደሚያደርግ ነው። ያም የሚቃጠለውን መስዋዕት ወይም ለጌታ የሚሆን ስጦታን መስጠት ነው። ሴት ልጁን ለሚቃጠል መስዋዕት ሰጥቶ ይሆንን? ያደረገው አይመስለኝም። ያደረገው ነገር ቢኖር ለድንግልናው እንድታለቅስ ተዋት። ስለዚህ ዮፍታሄ ማለት ለራሱ ዲቃላ የሆነና አንድ ሴት ልጅ ብቻ ያለው ሰው ነው። እንድታገባና የልጅ ልጅ እንዲኖረው ይፈልጋል። ነገር ግን ደስታን ለመግለጽ ወደ በሩ የወጣ ቢኖር አንድ ሴት ልጁ ነበረች። እርሷንም የጌታ ስጦታ ትሆን ዘንድ አሳልፎ ሰጣት። ያም ማለት ከእንግዲህ ወዲያ ማግባት አትችልም ማለት ነው። ምክንያቱም የጌታ ነችና። እውነትህን ነው የምትናገረው ልትሉኝ ትችላላችሁ። ደህና፣ እስቲ ልጁ ያለችውን ቀጥለን እናንብብ። ቁጥር 36ን ተመልከቱ። አባቴ ሆይ አፍህን ለእግዚአብሔር ከከፈትክ እግዚአብሔር በጠላቶች በአሞን ልጆች ላይ ተበቅሎልሃልና በአፍህ እንደ ተናገር አድርግብኝ አለችው። ሴት ልጁ ታዛዥ መሆኗን ልብ አድርጉ። ለጌታ የተናገረውን ሁሉ ማድረግ እንደምትችል ነገረችው። መሳፍንት ምዕራፍ 11 ቁጥር 37ን ልብ ይሏል። ከዚህ ክፍል እንደምንረዳው የዮፍታሄ የገባው ቃል ኪዳን ለሚቃጠል ስጦታ ይሁን ወይም መሥዋዕትነት አልነበረም። ነገር ግን እንደማታገባ ተረድታለች። ሐሳቧም ይህ ነበር፣ ለድንግልናው ማልቀስ። እንደ ሙሽሪት ተቆጥራ ከእንግዲህ በኋላ ለማንም ወንድ አትሰጥም። ሕይወቷ ለጌታ እንዲሆን ነው የተሰጠው። ከቁጥር 38 እስከ 40 ያለውን ደግሞ አለፍ ብላችሁ ተመልከቱ። ወዳጆቼ ይህ ክፍል የዮፍታሄ ሴት ልጅ እንዳላገባች ይነግረናል። በዚህም ምትክ ራሷን ለጌታ ሰጥታ ነበር። በቁጥር 40 ላይ ለክሶ የሚለው ቃል በዓል ማክበርን የሚያሳይ ነው። በየዓመቱ ለአራት ቀናት የዮፍታሄ ሴት ልጅ በተለየ መንገድ ትታሰብ ነበር። በአጠቃላይ ለጌታና ለአገልግሎቱ ፈጽሞ ተሰጥታ ነበር። ለሚቃጠል መስዋዕት ቀርባ መስዋዕት ስለመሆኗ ምንም የቀረበ ማስረጃ የለም። ለብዙ ዓመታት ሰዎች በዚህ ጉዳይ ላይ ተሟግተውበታል። ልክ ሌሎችን ጥያቄዎች እንደምጠይቁ ሁሉ እስቲ አሁንም ይህን ጥያቄ ልጠይቅ። ዮፍታሄ ሴት ልጁን ለሚቃጠል መስዋዕትነት አቅርቧታልን? መልሱ በእኔ በኩል አይደለም፣ አላቀረበም የሚል ነው። ነገር ግን አስፈላጊው ጉዳይ ይህ አይደለም። እግዚአብሔርም ሴት ልጁን ለሚቃጠል መስዋዕት እንዲያቀርብለት አልፈቀደለትም። ትልቁና አስፈላጊው ጉዳይ ግን የዮፍታሄ ስዕለቱን መጠበቁ ነው። ስዕለቱ ግን የተቀደሰ ነበር። ትንሽ ነገር አልነበረም ያደረገው፣ አስቸጋሪ ነገር ነበር የተናገረው። እርግጠኛ እንሁን ወዳጆቼ፣ ነገር ግን ከንቱ የሆነ ጉራም አልነበረም። ውስጡ ባዶ የሆነ ቃል ኪዳንም አልነበረም። የእግዚአብሔር ቃል አሻሚ ስለሆነው ስዕለት የሚናገረው ከባድና ኃይለኛ ነገር አለው። መጽሐፈ መክብብ ስለ ስዕለት የሚናገረውን ልብን በል። እግዚአብሔር በሰማይ አንተም በምድር ነህና ባፍህ አትፍጠን፣ በእግዚአብሔርም ፊት ቃልን ይናገር ዘንድ ልብህ አይቸኩል። ሰነፎች ደስ አያሰኙትምና ለእግዚአብሔር ስዕለት በተሳልክ ጊዜ ትፈጽመው ዘንድ አትዘግይ። ተስለ የማትፈጽም ብትሆን ባትሳል ይሻላል ይላል መክብብ ምዕራፍ 5 ቁጥር 2 ቁጥር 4 እንዲሁም አለፍ ብሎ ቁጥር 5ን ይመለከቷል። ወንድሜ ሆይ ለእግዚአብሔር ቃል ገብተህ ከሆነ ለማድረግ ያሰብከውን በሚገባ አድርግ። ከትናንሽ ክብረ በዓሎች ጋር አንዳንድ ክርስቲያኖች አብሮ መሄዳቸውን እጠራጠራለሁ። ምናልባትም ካገለገሉ በኋላ ሊሆን ይችላል ወደ መሠዊያው የሚሄዱት። እንዲሁም መብራቶቹን ካበሩ በኋላ ራሳቸውን ለእግዚአብሔር ይሰጣሉ። አንዳንድ ሰዎች መልካም መዓዛቸው በላይ በሰማያት እስኪሸት ድረስ ራሳቸውን ደግሞ ሊሰጡ ይችላሉ። እግዚአብሔር ግን ባፍህ አትፍጠን ይላል። በግዴለሽነት በፊቱ ስዕለት የምትሳል ከሆነ ሞኝ ነህ ይላል። ወገኔ ሆይ በሚቀጥለው ጊዜ ራስህ ለአገልግሎት ልትሰጥ ካስፈለገ በሚገባ አስብበት። ወደ መሠዊያው ፈጥነህ በመሄድ የተናገርከውን ሁሉ የማይገባ መሥዋዕት አታቅርብ። ዮፍታሄ ዲቃላ ነበር፣ እናቱም ጋለሞታ ነበረች። የምትወደድ ሴት ልጅ ነበረችው። እንድታገባና ልጅ እንዲኖራት ይፈልግ ነበር። ባለማወቅም ለጌታ ሰጣት፣ ነገር ግን ስዕለቱን ጠበቀ። ዛሬ ክርስቲያኖች ስዕለት በመሳልና በማፍረስ መጥፎ ተግባር በመፈጸም የታወቁ ናቸው። ይህን በመጀመሪያ በክርስቲያን ዙሪያ ስላለው ነገር ስናገር ለመጠቆም ሞክሬያለሁ። 18 ወጣቶች ሙሉ ጊዜያቸውን ለጌታ ለመስጠት እና ክርስቲያኖችን ለማገልገል ወደፊት ወጥተው ራሳቸውን ሲሰጡ ተመልክቻለሁ። ያን ቀን እኔ ወደፊት አልወጣሁም ወዳጆቼ፣ ምክንያቱም የምገባውን ቃል ኪዳን ጥሩ አድርጌ እንደምጠብቀው አላውቅምና። ደፍሬ መናገር እችላለሁ፣ በዚያ ምሽት ራሳቸውን ጌታን ለማገልገል ከሰጡት ውስጥ አንዱም እንኳን በሙሉ ጊዜ አገልግሎት ውስጥ የገባ አልነበረም። ወገኔ ሆይ ለእግዚአብሔር ስዕለትን ተስለሃልን? ከተሳልክ እንድትጠብቀው ጌታ ይፈልጋል። ቃሉ የታመነ ነው፣ እንዲህ የሚለው ከእርሱ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንኖራለን፣ ብንጸና ከእርሱ ጋር ደግሞ እንነግሣለን፣ ብንክደው እርሱ ደግሞ ይክደናል። ባናምነው ወዳጆቼ፣ እርሱ የታመነ ሆኖ ይኖራል፣ ራሱን ሊክድ አይችልምና። ሁለተኛ ጢሞቴዎስ ምዕራፍ 2 ከቁጥር 11 እስከ 13 ያለውን ስፍራ ይመለከቷል። በእርግጥም እርሱ ቃሉን ይጠብቃል፣ እኛም ቃላችንን እንጠብቅ። ነገር ግን የሚያጸናችሁ ከክፉም የሚጠብቃችሁ ጌታ የታመነ ነው ይላል። ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 3ን ልብ ይሏል። እርሱ እንዴት ድንቅ ነው ወዳጆቼ! እኛስ ዛሬ ምን ያህል ሞኞች ነን! የዮፍታሄ ሕይወት ዛሬ ለእኔና ለእናንተ ትልቅ ትምህርት ሊሆነን ይገባል። እግዚአብሔር ስለዚህ ቃሉ እየተመሰገነ ይሁን። እንግዲህ አድማጮች የምዕራፍ 11 ጥናታችንን በዚህ ላይ እንገታና አሁን ደግሞ ወደ ምዕራፍ 12 እንሸጋገራለን። የዚህ የምዕራፍ 12 አብይ ሐሳብ የሚያወጠነጥነው በኤፍሬማውያን ቅናት ላይና በእስራኤል ላይ ከዮፍታሄ በኋላ ገዢ ሆኖ ስለተነሱት ስለ ኢብዳን ስለ ኤሎምና ስለ አብዶን ነው። የኤፍሬምን መቀጣት የሚያወሳውን ክፍል ከምዕራፍ 12 ከቁጥር 1 እስከ 3 ባለው ስፍራ ላይ እናገኛለን። ስለ ኤፍሬም መቀጣት ነው። ከዚህ በፊት እንዲሁ የኤፍሬም ሰዎች ወገኖች ጌዲዮን ከሚዳማውያን ጋር ባደረገው ጦርነት ላይ ለምን እንድንረዳ አልጠየቀንም ብለው አምባጓሮ እንዳስነሱበት ተመልክተናል። ምዕራፍ 8 ቁጥር 1ን ታስታውሳላችሁ። አሁንም በጠላትነት መልኩ ዮፍታሄ ወደ ጦርነት ሲሄድ ለምን እንዲረዱት እንዳልጠየቁት ምክንያቱን እንዲሰጣቸው ሲጠይቁ እንመለከታለን። የኤፍሬም ቅናት እውነተኛ በሽታ በመሆኑ ወደ ብዙ ጉድለት ሲወስደው እንመለከታለን። በኋላም ላይ የእስራኤል መንግስት የሰሜንና የደቡብ ተብሎ ሲከፈል ኤፍሬም ያመጽ ማዕከላዊና ማስተባበሪያ ሰው ሆኖ እናገኘዋለን። ወደ ቅናቱም እንደተመለሰ ከዚሁ ስፍራ ነው የምናገኘው። ወዳጆቼ፣ ዛሬም ቢሆን በቤተ ክርስቲያን ውስጥ ይህ ቅናት አለ። አንዱና ትልቁ ችግራችንም ይሄው ነው። ጳውሎስ ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድ እንኳ አታድርጉ፣ ነገር ግን እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትህትና ይቁጠር በማለት ይናገራል። ፊልጵስዩስ ምዕራፍ 4 ቁጥር 3 ጉራና ሁከት ቅናትንና ጠብን ሊያመጡ ይችላሉ። ዛሬ በቤተ ክርስቲያን ውስጥ ለችግር ዋናው ምክንያት ናቸው የምንላቸው ሁለት ነገሮች እነዚሁ ናቸው። አንዳንድ ሰዎችን በቤተ ክርስቲያን ውስጥ መመላለስ እንደሚገባቸው ስላልተመላለሱ ሲያዝኑ ይታያሉ። ለዚህ ቀንቶ ከሆነ በእውነቱ አደንቀዋለሁ። አንድ ሰው ግን ዘወትር ሰባኪውን ሲቃወም ካገኘው ከሚሰጠው ምክንያት ጀርባ ቅናት እንዳለ ጠራጠራለሁ። ቅናት እዚህ ጋር ችግር አለው ወዳጆቼ። ዮፍታሄ ራሱን መከላከል ነበረበት። የኤፍሬም ሰዎች ግን ቤቱን በላዩ ላይ ሊያነዱበት ተነሱ። እስቲ መሳፍንት ምዕራፍ 12 ከቁጥር 4 እስከ 6 ያለውን በኋላ አንብቡት። ገለዳውያን ኤፍሬምን በማሸነፋቸው ስለተሳካላቸው የኤፍሬማውያን መተላለፊያ የነበረውን የዮርዳኖስ መሸጋገሪያን ዘጉባቸው። ኤፍሬማውያንም ማምለጥ አልቻሉም። ስለዚህ በኤፍሬማውያን ቋንቋ የሌለውንና መናገር የማይችሉትን ቃል በመጨመር የመተላለፊያ ቃል አዘጋጁ። ቃሉም ሺቦሌት ነበር። አንድም ሰው ይህንን ቃል በትክክል ካላለ ችግር ይገጥሞ ነበር። ለኛም ቢሆን አንዳንድ ቃላት እኮ ለማለት ወይም ለመናገር ያስቸግሩናል። ሼቤሌት የሚለውም ቃል እንዲሁ ለኤፍሬማውያን ይከብዳቸው ነበር። ምክንያቱም ሸ የሚለው ቃል በቋንቋቸው ውስጥ ስለሌለ ነበር። ሸ ከማለት ይልቅ ሰ ማለት ይቀላቸዋል። አለፍ ብለን ደግሞ መሳፍንት ምዕራፍ 12 ቁጥር 7ን እንመልከት። ዮፍታሄም በእስራኤል ላይ 6 ዓመት ፈረደ። ገላዳዊውም ዮፍታሄ ሞተ፣ ከገላድም ከተሞች በአንዲቱ ተቀበረ ይላል። የዮፍታሄ ሕይወት ከስድስት ታሪካዊ ሥራዎች በኋላ አበቃ። ከዚህ በመቀጠል ደግሞ ኢብጻን 10ኛው የእስራኤል መሪ ወይም ደግሞ መስፍን ስለ መሆኑ እንመለከታለን። ልብ በሉ፣ ኢብጻን 10ኛው የእስራኤል መስፍን ነው። የሚቀጥሉት 3 መሳፍንቶች የሰሩት አንዳች ነገር አልነበረም። በእርግጥ ያከናወኑት አንዳንድ ነገሮች አሉ፣ ነገር ግን እስራኤልን ማስተዳደር እንደሚገባቸው አላስተዳደሩም። መሳፍንት 12 ከቁጥር 8 እስከ 10 ያለውን አለፍ ብላችሁ ብትመለከቱ ይህንኑ እውነት ታገኛላችሁ። ይህ መስፍን የቤተልሔም ሰው ነው፣ ኢብጻን ማለት ነው። ቤተልሔም ደግሞ በሰሜን እስራኤል የምትገኝ ከይሁዳ ከተሞች አንዷ ናት። 30 ወንዶች ልጆችና 30 ሴቶች ልጆች ነበሩት። እንደምገምተው ከሆነ ለወንዶች ልጆቹ ሚስትን ከመፈለግ ይልቅ ለሴቶች ልጆቹ ባልን በመፈለግ ይደክም ነበር። በእነዚህ በ7 ዓመታት ውስጥ በእስራኤል ላይ ለመፍረድም ሆነ ለሴቶች ልጆቹ ባልን ለማግኘት በቂ ጊዜ እንዳልነበረው አስባለሁ። በአጠቃላይ በእስራኤል ላይ ለመፍረድ ጊዜም አልነበረውም። በሌላ አነጋገር ኢብጻን ጊዜውን ሁሉ ለቤተሰቡ የሰጠ ሰው ነበር። ይህንን ማድረጉ በእርግጥ ስህተት የለውም፣ ነገር ግን ሊፈጽመው የተጠራበት ዓላማ ይህ አልነበረም። ዛሬም ወገኖቼ የኛን ኃላፊነት በተመለከተ ከሌላው ጋር ያለን ግንኙነት ስሜት የማይሰጥና ትርጉም የሌለ ነው። በአንድ ወቅት ንግግር ለማድረግ ፕሮግራም ስለያዘ ሰባኪ ታሪክ ሰምቻለሁ። ይህ ሰው ንግግር ወደሚያደርግበት ሊሄድ ሲነሳ ልጁ ሊያነጋግረው እንደሚፈልግ ገለጸለት። ቁጭ ብሎም ልጁን ሲያዳምጥ ያለ ንግግር የሚያደርግበት ሰዓት አለፈ። ብዙ ሰዎች ስለዚህ ድርጊቱ ሊያደንቁት ይችላሉ። ቢሆንም ወገኖቼ ይህ ሰው የገባውን ቃል ኪዳን አፍርሷል። እንዲሁም ልጁን እያበላሸው ነው ያለው። ፍላጎትህንና ፍቅርህን የገባውን ቃል ሳታፈርስ ለልጅ ልታሳይ ትችላለህ ወገኔ ሆይ? ሁሉን ነገር ለማስቀደም ጊዜ አለው። እንደምገምተው አስቀድሞ ነግሮት ቢሆን ኖሮ ልጁን በሚገባ ሊያገለግለው ይችል ነበር። አባትህ በአንድ ቦታ ንግግር ለማድረግ ፕሮግራም ይዟል። ያም ደግሞ አስፈላጊ ነው። ታዲያ አባትህ ያዘውን ፕሮግራም እንዲያከብር ትፈልጋለህ ወይስ አትፈልግም ተብሎ ቢጠየቅ ትንሹ ልጅ ያባቱን በፕሮግራሙ ላይ ሰዓቱን አክብሮ መገኘት እንደሚደግፍ አምናለሁ ወዳጆቼ። አባትየውን በመቀጠል ስመለስ በዚህ ነገር ላይ በሚገባ እንነጋገራለን ወይም ነገ እኔና አንተ ብቻ እንጫወታለን ቢለው አስቀድሞ ካደረገው ይልቅ ይሄ ለልጁ ከሁሉ በላይ አስደሳች ይሆንለታል። ወገኖቼ እኔ እንደተመለከትኩት አባትየው ያደረገው ሁሉ ልጁን ከትንሽነቱ ጀምሮ የሚያበላሽ ነው። በርግጥ ይህንን ጉዳይ እንዳከረርኩት አውቃለሁ። ሆኖም ፈራጂ ኢፍጻን ያደረገውን አልቀበለውም። ያከናወነው አንዳች ነገር አልነበረም። በርግጠኝነትም ለመናገር የተራሰው ስራን የሚያሳይ ነገር ነው የሰራው። ቀጥለድ ደግሞ ኤሎን 11ኛው የእስራኤል መስፍን ስለመሆኑ መሳፍንት 12 ቁጥር 11 እና 12ን በኋላ ተመልከቱ። እነዚህ ሁለት ቁጥሮች ስለ ኤሎን የምናውቀውን ሁሉ ይናገራሉ። የሰራው አንዳች ነገር አልነበረም። ትልቅም ቤተሰብ አልነበረው። አሁን ደግሞ በመቀጠል አብዶን 12ኛው መስፍን ስለመሆኑ የሚያወሳውን ክፍል እንመለከታለን። አብዶን 12ኛው የእስራኤል መስፍን ስለመሆኑ መሳፍንት ምዕራፍ 12 ከቁጥር 13 እስከ 15 ያለውን ስፍራ በኋላ ተመልከቱ። ወዳጆቼ አብዶን ከኢያይር ከመገኘቱ በስተቀር ምንም ያደረገው ነገር የለም። በምዕራፍ 10 ላይ ስንመለከት ኢያይር 30 ልጆች እንዳሉት ስናይ አብዶን ግን 40 ልጆችና 30 የልጅ ልጆች እንዳሉት እንረዳለን። ይህ ሰው ከልጆቹና ከልጅ ልጆቹ ጋር ሆኖ አህያ እየጋለበ ከከተማ ሲወጣ ማየቱ በመጠኑም ቢሆን መገረምን ሳይፈጥር አይቀርም። እስቲ ወዳጆቼ እነዚህ የሚያናፉትን አህዮች በአይነሊናችሁ ለመመልከት ሞክሩ። አብዶን ያደረገው አስተዋጽኦ ቢኖር ከነርሱ ጋር ማናፋት ነው። ከዚህ የተሻለ ነገር አንዳችም አላደረገም። በቃ በዚህ ሁኔታ ፈጠን ብለን እያለፍን የመጨረሻ የሆኑትን መሳፍንት ማለትም ኢብጻንን፣ ኤሎምንና አብዶንን ተመልክተናል። እነዚህ መሳፍንት ከሌሎቹ ጋር ስናስተያያቸው የፈጸሙት አንዳችም የረባ ነገር የላቸው። እንግዲህ የተከበራችሁ አድማጮች የዛሬው ምሽት ጥናታችን በዚሁ ላይ ያበቃል። በዚህ ውስጥ እግዚአብሔር ብዙ ቁም ነገሮችንና በቃሉም ውስጥ ደግሞ በባርኮቱ እንደተገናኛችሁ ትልቅንም ነገር እንዳተረፈላችሁ እምነታችን ነው። በዚህ እንግዲህ የዛሬውን ትምህርታችን እናጠቃልላለን። በነገው ምሽት ክፍለ ጊዜያችን ደግሞ የዚህን ተከታይ ክፍል ይዘንላችሁ እንቀርባለን። እስከዚያው ድረስ በሰላም እደሩ።
አድማጮቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።